ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተብኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 19 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሀገራችን ያለው የፖለቲካ ሁኔታ ከጊዜ ወደ ጊዜ እየባሰበት እየዘቀጠ ሲሄድ እሱንም ተከትሎ ኢኮኖሚው ውጥንቅጡ ወጥቶ ህዝብ በዋጋ ንረት የቀን ተቀን ኑሮውን ማሸነፍ አቅቶታል። የመንግስት ተብየው ሽንገላ ተባብሶ በወያኔያዊ ምርጫ ስልጣን አደላድሎ በአምባገነንነት ለመግዛት ዝግጅቱ እየተጠናቀቀ ነው። ትግል፣ ህብረት፣ እንደገና ትግል፣ ይህ ብቻ ነው አማራጫችን። በቅድሚያ ቀማኛው መንጋው ዳኛ በሚል ርዕስ የቀረበውን የዕለቱን ሐተታ እናቀርባለን። ከዚያም የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሚል ርዕስ በሃማ ቱማ የቀረበውን ሰፋ ያለ የሀገራችንን ቀደም ያለና የአሁኑን ፖለቲካ በሚመለከት የቀረበውን ጽሑፍ የመጀመሪያ ክፍል አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ከ56 ቀናት በፊት በምዕራብ ወለጋ በአማራ ተማሪዎች ላይ የተፈጸመውን የእገታ ድርጊት በማውገዝ ማክሰኞ ጥር 19 ቀን በአማራ ወጣቶች ማህበርና በአማራ ተማሪዎች ማህበር የተጠሩ ሰልፎች በተለያዩ የአማራው አካባቢ ከተሞች ተካሂደዋል። ሰልፎቹ አገዛዙ እስካሁን ድረስ በጉዳዩ ላይ ትኩረት ሰጥቶ እርምጃ አለመውሰዱንና ትክክለኛ መረጃ አለመስጠቱን ያወገዙ ሲሆን በአጋቾቹ ላይ አፋጣኝ እርምጃ እንዲወሰድ ጠይቀዋል። ሰልፎቹ ከተካሄዱባቸው መካከል ባህር ዳር፣ ደብረ ማርቆስ፣ ወልዲያ፣ ቆቦ፣ ዋድላ፣ ሸዋሮቢት፣ ዱርቤቴ፣ ዳንግላ፣ ደብረ ብርሃን፣ ፍኖተ ሰላምና ቡሬ ይገኙበታል። በጸጥታ ምክንያት በጎንደር እንዲሁም በሌሎች ምክንያቶች በደሴና በአንዳንድ ከተሞች ሰልፎች ሳይካሄዱ ቢቀሩም በእነዚህ ከተሞች በያዝነው ሳምንት ማለቂያ ቅዳሜና እሁድ እንደሚካሄድ አዘጋጆቹ ተናግረዋል። ሰልፈኞቹ ንዴትና ምሬት በተቀላቀለበት መንፈስ በአገዛዙ ላይ ጠንከር ያለ ወገዛ ያካሄዱ ሲሆን ይዘዋቸው ከነበሩ መፈክሮች መካከል የህወሓት የበላይነት በኦነግ የበላይነት እንዲተካ አንፈልግም፣ የአማራ ስቃይ ቸል የተባለው ተረኛ ፖለቲከኞች ባላቸው ጥላቻ መሆኑ ግልጽ ነውና ሌሎች ታጋቾቹን የሚመለከቱ ይገኙበታል። ተቃውሞ በዓለም አቀፍ ደረጃ በተለያዩ አገሮች በሚገኙ ኢትዮጵያውያንም ተካሂዷል። ሰኞ ጥር 18 ቀን በደምቢዶሎ ያገዛዙ ዋና ዋና ባለስልጣኖች በተገኙበት ስብሰባ ላይ የዩኒቨርሲቲው ኃላፊ በሰጠው ዘገባ ከታገቱት 17 ተማሪዎች መካከል የደምቢዶሎ ዩኒቨርሲቲ ተማሪዎች 12 ብቻ መሆናቸውን ተናግሯል። ስለተቀሩት 5 ተማሪዎች ማንነት የሰጠው መግለጫ የለም። የሹሙዋ ፈቃላጤ ንጉሱ ጥላውን ከዚህ በፊት 21 ተማሪዎች ተፈተዋል በማለት የሰጠው መግለጫ ሌሎች ታግተው የነበሩና የተፈቱ ተማሪዎችን ለመግለጽ ነው በሚል ቅልጥ ያለ ውሸት ዋሽቷል። እነዚህ ባለስልጣኖች ከሰጡት የተምታታ መግለጫ መረዳት የሚቻለው አገዛዙ በተማሪዎቹ እገታ ውስጥ እጁ ያለበት መሆኑን ነው። የኢትዮጵ ከተማና አካባቢው የጸጥታ ሁኔታ ከጊዜ ወደ ጊዜ እየተባባሰ መሄዱ ተነገረ። በአካባቢው የሚገኙ ታጣቂዎች ከሰኞ ጥር 18 ቀን ጀምሮ የሚዛን ቴፒ ዩኒቨርሲቲ እንዲዘጋና በዙሪያው የሚገኙ ሱቆችም እንዲዘጉ መልእክት በማስተላለፋቸው ከፍተኛ ስጋትና ውዥንብር የተፈጠረ መሆኑን ለመረዳት ተችሏል። ዩኒቨርሲቲው ለሁሉም ተማሪዎች ባሰራጨው ማስታወቂያ ከጥር 18 ቀን ጀምሮ የነባር ተማሪዎች የአንደኛ ሴሚስተር ፈተና ላልተወሰነ ጊዜ ተራዘመ መሆኑንና የአንደኛ ዓመት ተማሪዎች መደበኛ የመማር የማስተማር ሥራ የማይኖር መሆኑን ገልጿል። ታጣቂዎቹ ቴፒ ከተማ ታስረው የሚገኙ ባልደረቦቻቸው እንዲፈቱ ጠይቀዋል። የሲዳማርነት ንቅናቄ የተባለው ድርጅት ባወጣው መግለጫ የደቡብ ክልል ባለስልጣኖች የክልሉን ስልጣን በጥቂት ቀናት ውስጥ ለሲዳማ ምክር ቤት እንዲያስረክቡ ጠይቋል። ድርጅቱ በመግለጫው ሲዳማ ብሔር በክልል የመደራጀት ጉዳይ በፖለቲካዊና በጎንዮሽ ድርድር ለመተካት ጥረት እየተደረገ ነው ብሏል። በአዲስ አበባ በኮሮና ቫይረስ ተይዘው ሊሆን ይችላል በሚል የተጠረጠሩ ከቻይና የመጡ ተማሪዎች ማክሰኞ ጥር 19 ቀን ለጥቂት ምርመራ ገለል ተደርገው በተለየ ማከሚያ ቦታ ክትትል ሲደረግላቸው እንደቆዩ ባለስልጣኖች ተናግረዋል። ከተገለሉት መካከል 3ቱ ቫይረሱ ከተከሰተበት ከቻይና ውሃን ግዛት የመጡ በመሆናቸውና አንደኛው የሳልና የሙቀት ምልክት በሰውነቱ ላይ በመታየቱ ልዩ ምርመራ እንዲካሄድባቸው ተደርጓል ተብሏል። ከተጠርጣሪዎቹ ላይ ናሙና ተወስዶ በሽታው እንደሌለባቸው ቢረጋገጥም ለተጨማሪ ምርመራ ናሙናው ወደ ደቡብ አፍሪካ የተላከ መሆኑ ተገልጿል። እስካሁን በቻይናና በሌሎች አገሮች በቫይረሱ ህይወታቸውን ያጡ ሰዎች ቁጥር 106 የደረሰ ሲሆን በበሽታው የተጠቁ ሰዎች ቁጥር ደግሞ ከ4500 በላይ መሆኑ ታውቋል። በተለያዩ ቦታዎች ወንጀል ሲፈጽሙ የነበሩ ግለሰቦች ተይዘው በምርመራ ክስ እንዲመሰረትባቸው ቢደረግም ፍርድ ቤት አለመቅረባቸው አሳሳቢ ነው ተባለ። በአጠቃላይ 1596 ተጠርጣሪዎች በምርመራ ጥፋታቸው ተረጋግጦና ክስ እንዲመሰረትባቸው ተወስኖ ፍርድ ቤት ያልቀረቡ መሆናቸውን የጠቅላይ አቃቤ ሕግ በሰጠው መግለጫ አስታውቋል። ለዚህም እንደ ዋና ምክንያት የተጠቀሰው የክልል ባለስልጣኖች በክልላቸው ለተፈጸሙ ወንጀሎች ኃላፊነት ወስደው አለመስራታቸው ነው ተብሏል። ስለሆነም በየቦታው ንጹሃንን በመግደል ከቤት ንብረታቸው በማፈናቀል እና ንብረት በማውደም የተሰማሩ ብሔረተኛ አሸባሪዎች በየጊዜው በቁጥጥር ስር መዋላቸው ቢነገርም በብሔርና በጎሳ ስሜት የተጨማለቁ የአካባቢ ባለስልጣኖች ተከላካይነት ፍርድ ቤት የማይቀርቡ ቢያዙም በተለያዩ ዘዴዎች ቶሎ እንደሚፈቱ ታውቋል። በመጨረሻም በጉራጌ ዞን በነሞርና እሄር ወረዳ የሚገኙ አንዳንድ ቀበሌዎች ያንበጣ መንጋ መታየቱ ታወቀ። እስካሁን ባለው መረጃ በወረዳው በአብረር አውድ ባገዜ ባስዋርና በሌሎች ቀበሌዎች ያንበጣው መንጋ የታየ ሲሆን ሌሎች ቀበሌዎችና ወረዳዎች በፍጥነት ይዛመታል የሚል ስጋት ተፈጥሯል። ህብረተሰቡ ጭስ በማጫስና የተለያዩ ባህላዊ ዘዴዎችን በመጠቀም መንጋውን ለመቆጣጠር ቢሞክርም የተቀነባበረ ዘመቻ እስካልተደረገ ድረስ ብዙም ውጤት ማስገኘት እንደማይቻል ባለሙያዎች ይናገራሉ። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል። Thank you. ቀማኛው መንጋ መንጋው ዳኛ በገጠር ወጡም ማሽላ እንጀራውም ማሽላ ሲሆን እርስ በርሱ ይባል ነበር። የሽሙቹ አገዛዝ እርስ በርሱ ነው በጎረኛ መንገድ። ነፍሰ ገዳዩ መንጋቸው ነው፣ ዳኞቹም እነሱ ጽንፈኞቹ ናቸው። እንደምናውቀው ደግሞ መንጋ አንጎል የለውም። በጨፈኑ የሚነዳና ጥላቻን የሚደፍቅ ጥርሳም አውሬ ነው። ቀን ተሌት ጅብ። ከ35,000 በላይ ተማሪዎች ሲፈናቀሉ፣ እህት ወንድሞቻችን ከደምቢዶሎ ታግተው ደብዛቸው ሲጠፋ፣ በቡራዩ ሕዝብ ሲፈጅ፣ በለገጣፎ አዋሳ፣ ሻሸመኔ፣ አጣዬ የንጹሐን ደም ሲፈስ፣ ሰው ቁልቁል ሲሰቀል፣ በመንጫ ሲገደል፣ ጽንፈኞቹ ሲያጓሩ፣ ወዘተ ለዚህ ሁሉ ተጠያቂው ቄሮ መንጋው ሆኖ ዳኛው ራሱን መንግሥት ነኝ ባዩ ዘረኛ ቡድን ወንጀላቸውን ሸፈነላቸው። አልሰማሁም አላሁየሁም አለ። የታገቱትን አስፈታ ብሎ ቀጠፈ፣ ሽፋን ድጋፍ ሰጣቸው፣ ተባበራቸው እንጂ ሌላ ሲያደርግ አልታየም። በደምቢዶሎ የተፈጸመውን ያደረገው ከኦነግ ያፈነገጠ ቡድን ነው ተባለ። ከኢትዮጵያ ያፈነገጠውን ኦነግ ማን ጠርቶ ገንዘብ አዘርፎት አስታጥቆት አሰማራው ብንል መልሱ አገዛዙ የሚል ብቻ ነው። ባለምንጫውን ወደ መድረክ ለማምጣት ግንቦት ሰባትና ኢሳት ከፍተኛ አሉታዊ ሚና ቢጫወቱም አለቃቸውን የካታር መጋዣውን ጋብዞ በክብር ተቀብሎ ፍርድ ቤት በማቅረብ ፈንታ ለምርጫ ያጨው አገዛዙ ነው። ነጋ ጠባ ሹሞቹ ከዚህ ወራዳ ግለሰብ ጋር በሕዝብ ላይ ሲገለፍጡ የተነሷቸው አያሌ ፎቶዎች ምስክሮች ናቸው። በጽንፈኝነትና ጥበት አገዛዙ ከወንጀለኞች ጋር ቆሞ ልጁ ቀማኛ አባትየው ዳኛ የሆነን ሁኔታ ፈጥረው ቆይተውብናል። ሁሉም መንጋ ሆነው በአገርና በሕዝብ ላይ ከፍተኛ ጉዳትን ይኸው 2 ዓመት ሙሉ እያደረሱ ናቸው። ሊገነጣጥሉንም ተዘጋጅተዋል። ለዚህ ግባቸው ሲሉ አማርኛ ቋንቋ ላይ፣ ሰንደቅ ዓላማችን ላይ፣ ታሪካችን ላይ፣ ቤተ እምነቶች ላይ፣ በአገር ወዳዶች ላይ በስፋት እየዘመቱ ናቸው። የዚህ ዘመቻቸው አካል ምርጫ ብለው የተዘጋጁለትና እነሱ አሸናፊ የሚሆኑበት ቧልት ነው። አብዛኛው የኢትዮጵያ ሕዝብ በዚህ አስከፊ ቧልታቸው የማይሳተፍ ቢሆንም ማዕቀብ ማድረጉ አይቀሬ ቢሆንም በራሳቸው ከራሳቸው ተወዳድረውና በራሳቸው መጋዣዎች ሳጥኑን አዘጋጅተውና ሞልተው አሸነፍን ማለታቸው የሚጠበቅ ነው። ይህ በቅድሚያ ጸረ ኢትዮጵያ ጸረ አማራ የሆነ ሴራቸው በሆዳም አማራዎችም የሚደገፍ መሆኑን መታዘብ ተገደናል። መንታ ምላሶችም ከሕዝብና ከኢትዮጵያ ጎን የቆሙ መስለው ከርመው ዛሬ ጥርሳቸውን አግጠው ዘረኞች መሆናቸውን አጋልጠዋል። ጭንቀታቸው ለግል ሥልጣን መሆኑንም አረጋግጠዋል። አገር ወዳዶች አሁንም ይታሰራሉ። አስከፊ ግብረ ስየል ይፈጸምባቸዋል። ጋዜጠኞች ታፍነው ወደ ጉድጓድ ተጥለዋል። ወያኔ ሁር ተለቆ ይደነፋል። እያደኸዩን ስለ ብልጽግና ይወሻክታሉ። ሰው ከአንዴ በላይ አይበለጥም የሚል አባባል ቢኖርም ኢትዮጵያውያን ደግመው ደጋግመው ይበለጣሉ። ምጸት ከሆነብንም ቆይቷል። ደርግ የሕዝብን ድል ሲቀማና ኢትዮጵያ ትቅደም ብሎ ሲቀላምድ አምነው የደገፉት ነበሩ። የታጋይ ወጣቶች ደም እንደ ጎርፍ ውሃ ሲፈስም ጸጥታ ነግሶ ነበር። የጋራ ትግል ደብዛው ደብዛዛ ነበር ማለትም እንችላለን። ወያኔ በኢህአፓዎች ላይ ተረማምዶና በገንጣዮችና በአዳን ተደግፎ ለስልጣን ሲበቃም ልጆቼ ብለው የደገፈው ያ የለመደበት አሮጌ ፕሮፌሰር ብቻ አልነበረም። ፕሮፌሰር አስራትን ሆዳም አማራ እንዲሉ የገፋፋቸው ብዙ ሌሎች ነበሩ። ሆዳሞች፣ መሌ መሌ ባዮች፣ ተለጣፊዎች፣ እንደነስም አይጠሬ አንጃዎች። ወያኔም በተራው ብዙዎችን አደናገረ። ከአያሌ መከራና መስዋዕትነት በኋላም የወያኔ ከፋፋይ ሴራ ፈርሶ በጋራ ትግል ይህ ዘረኛ ቡድን ወደ መቀሌው ሲፈረጥጥ ባዕዳን ዳግም አሴሩብን፣ ዳግም በለጡን። ቅጥረኛ ዘረኞችን አገር ወዳድ አስመስለው ቀባብተው ተከሉብን። ከመጀመሪያውም ይህ ቡድን ዘረኛ ነው ኢትዮጵያ የሚሉት ሲያደናግሩን ነው፣ አደግፉ ትግላችን ይቀጥል ባል ውግዘት ያዘነቡብን ጥቂቶች አልነበሩም። ብዙዎቹ ትላንትም ለፋሽስቶች አድረው የነበሩ መሆናቸው አልጠፋንም። ሹሞቹ በጤዎቻቸውን አመጥተውና ሾመው ተንዘራፈጡብን። ቅኔ የተቀኙ ሽልማት በሽልማት ይሰጠው ብለው ያወደሱ፣ ጫማ የሳሙ፣ ሕዝብን ክደው ለሹሞቹ መጋዣ የሆኑ ሁሉ ራሳቸውን ያውቃሉ። አጠፋን ማለቱ ውርደት ይመስላልና ተሳሳትን ሳይሉ ወደ ሕዝብ ገብተናል ባይ ሆነው በግልባጩ እኛው ላይ ኢትዮጵያ ላይ ዘማች ሆኑ። ገርባ ጉዲና እገሌ ገሌ ማለት አንገደድም። ከነፍሰ ገዳይ አገዛዝ መሪ ጋር ፎቶ ለመነሳትም የሹሙን ፎቶ ለመስቀልም ቆቡን ለማድረግም የተፋጠኑ ጥቂቶች አልነበሩም፣ አይደሉም። የወያኔ ኮሎኔል እንደገና በለጠን ማለት ነው። ለአረቦች ፖለቲካ ተገዢ አድርጎን ለሻቢያ ሰለባ ሆን። የሀገር ንብረትና ቅርስ ተራከሱ። ለባዕዳን ሊሸጡ ዝግጅቱ ተጀመረ። ታሪካችን ተበረዘ፣ ተራከሰ። ባህላችን የመንጋ እንደሆነ አስመሰሉት። ይህ ሁሉ እየታየ አሁንም ሹሜ ሹሜ ባዮች፣ ደነዞችና ግብረአበሮች መኖራቸው ኢትዮጵያን አስገምቷታል። ትናንሽ ሰዎች ወደ ከፍተኛ ቦታ ስልጣን ሲደርሱ ወዮላት ለሀገር የተባለው ደርሶብናል ማለትም እንችላለን። ኦነግ የግንጠላ አቋሙን ቅንጣትም ሳይተው የክብር እንግዳ ሆኖ ደማቅ አቀባበል ተደረገለት። ባለመንጫውን ውርጋጥም ሰው ብለው እንዲሁ አንበሸበሹት። አቅጣጫቸውን አሳዩ፣ ጠቆሙ። ኢህአፓንም ማራቅ ማግለልና ሕገወጥ ብሎ ኮንኖ በምትኩ የፖለቲካ ፋንድያ መሆን እንኳ ያልቻለን ኢምንት ስብስብ የድርጅቱን ስም ሰጥቶ ማሰማራቱን መረጡ። ቡድኑ ሊገብር ቦሌ ሲደርስ ያደረጉለትን አሳፋሪ አቀባበል ያስታውሷል። ግን ከእርሱ አደረች መች ሊያፍሩ። የአዲስ አበባን ማንነት ይዘት ሊቀይሩና ስሟንም በሌላ ሊተኩ ሲፍጨረጨሩ ዋና ደጋፊያቸው አገዛዙ ነው። ለፈጸሙትና ለሚፈጽሙትም ግፍ ተጠያቂዎቹ ሹሞቹ ናቸው። የሥጋ ትል የዘመድ ጥል እንዲሉም ተነታረክን ቢሉም ዞረው ዞረው በሕዝብና በሀገር ላይ የሚገጥሙ መሆናቸውን አረጋግጠዋል። አህያ ቢራገጥ ነው ሐቁ። የአማራው ሕዝብ ድርጅት ነን ሊሉ የዳዳቸው ከሃዲዎች ደግሞ ነጋጠባ ራሳቸውን ለሆድ እያዋረዱ ሕዝብን እንደ ጐዱ ዛሬ ማንም ነጋሪ አንፈልግም። ዘረኛ ጠላት ከፊት ተደቅኖ ኢህአፓ የዛሬ 40 ዓመት ይህን ያን ስህተት ሠራ በሚል የፈጠራ ወሬ ድርጅቱን ያወግዛሉ። ግንዛቤ አጥተው ከወያኔ የገጠሙ ውሁዳን ደግሞ ራሳቸውን ለከፋ እልቂት እያጋለጡ መሆናቸውን ጠቁመን ማስጠንቀቂያም ሰጥተን ነበር። ወጣም ወረደም የስናሮቹን ልጓም ማን እንደያዘው ምስጢር አይደለም። ሕዝብ ኅብረቱን አጠንክሮ ወሳኝ ትግሉን ከመቀጠል ውጭ አማራጭ እንደሌለው ደጋግመን ጠቁመን የሽግግር ሂደት ለሕዝብ መንግሥት ምስረታ የመጀመሪያ እርምጃ ይሁን ስንል የቆየነውንም አንጃዎችና ተለጣፊዎች ሲክዱት፣ ሹሞቹ ደግሞ አንድም የነበረውን ልንቀይር ሳይሆን ልንቀጥል ነው የመጣ ነው ማለታቸው ላይ በቃ የምናሻግራችሁ እኛ ብቻ ነንም ብለው ተገትረውብናል። አይናውጣ ባንዳዎች ደግሞ አገዛዙ የሚሰራውን ሁሉ ስለምንደግፍ ልንታገለው ዝግጁ አይደለንም ብለው ግልጽ አድርገው ነግረውናል። ባጭሩ የሚያደናግር ሁኔታ ላይ አይደለንም። ሁሉም ቁልጭ ግልጽ ብሎ ይታያል። ራሳችንን ማደናገር ራሳችን ካልመረጥን በስተቀር ዘረኛ የቄሮና መንጋ አገዛዝ አለ። የዚህም መሪዎች ሹሞቹ ናቸው። የበላይነታቸውን ሊያሰፍኑብን እየጣሩ ናቸው። መንጋነት ብለው የተወሰኑት ከወያኔ ተጣምረው የሥልጣን ባለቤት መሆን ይመኛሉ። ወያኔ አከርካሪው አልተሰበረም። ባንዳና ከሃዲ ስብስቦች በተለይ አገርና ሕዝብ ለዘረኞች ሰለባ ትሆን ዘንድ እየሰሩ ናቸው። የዶክተር መሐይሞች ፈልተዋል። እስስት ፖለቲከኞች፣ ቀበዝባዛ አገር አዋራጆች። መንጋነት ብልህነት አይደለም፣ አንጎል አልባነት እንጂ። መንጋ የሆኑ ሁሉ ሊያፍሩ ይገባቸዋል። የእናት ሆድ ዝንጉርጉር ሆኖ ስንቱን ጀግና የወለደች ኢትዮጵያ በመንጋዎቹ ታፍርባቸዋለች። ሕዝብ ደግሞ ጠንክሮ ሊዋጋቸውና ዛሬ አገራችንን ወሮ እንደሚገኘው አንበጣ ሊያባርራቸው ሊያስወግዳቸው ይገባል። ጸረ ዘረኛ ጸረ መንጋ ትግላችን ይጠናከር። Thank you. የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሃማ ቱማ ንጻፍ ንጻፍ ይወገዝ ካልድማ ዝምታ ኃጢያት ነው ህዝብ አገር ሚጎዳ ለታሪክ በራጆች የሚለግስ ሜዳ ለስመሳይ ቡከኑ ለባንዳና አንጃ የሚሰጥ ቀዳዳ ንጻፍ ንጹህ አገሩ ይንጫጫ ታሪክ ሀቅ ይመስገብ ሐሰት ይጣመውጫ በሚል አገራችንን ሊያጠፋ የሚቅበዘበዘውን መንጋና ሾፌሩን ዘረኛ ገዛዝ አመረን መታገልና በስፋትም ማጋለጥ አለብን። አገዛዙ ሁለት አመት ባልሞላ ጊዜ የሰማት ማምረቻ ፋብሪካ ሆኗል። ታሪክ የኢትዮጵያ ምሁራንን አክሪ ገድ እንዳልመዘገበ ሁሉ ዛሬ መድረኩ የተጨናነቀው በፖለቲካ ሸማሻዎች፣ መሐይም ምሁሮች፣ ቀፎ ታፔላ ለጣፊዎችና ባንዳንጃዎች ነው። ያልታደለች አገር ጥራግራ ደምተፍታ ላጣፍሳ ያስተማረቻቸው ሲመረቁ ደፈንቀል የሆኑ አጣፍራዋታል። ሐቁ ሲነገር ተነከረ አይገባም የሚሉትን በነሳማ ኖሮ በጊዜ ሹሞቹንም የወያኔ ጉድፈቻ ብለን ባላጋለጥንና ድንብርብራችንን አውጥተን ቀንበር በጫኑብን ነበር። መጻፍ ማጋለጥ መጮክ መታገል ሲያንስ ነው። ኢትዮጵያዊ ከሆን ያለችን ውድ አገር ኢትዮጵያ ብቻ ከሆነች ያ የምንለው የቅዠት አገር እስከሌለን ድረስ ከአገር በፊት ሆድን ካላስቀደም ታሪክም አልዋሸ ትውልድም አልከሰመ ካልን ዘንዳ ቀደም የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስልሳዎቹ ትንታጎች ዛሬም እውን ሊሆን በተገባው ነበር። በደርግም በወያኔ ማገዛዞች ወንጀል ማመካኘት ይቻላል፣ ግን አያዋጣም። እያንዳንዱ ትውልድ ወደ መጪው ወይም ወዳለፈው ሀኬት መለጋቱን ትቶ ኃላፊነቱን መሸከም መቻል አለበት። ያለፈውማ ባመነበት በጸናበት አገሬ ብሎ በጀግንነት ተሰውቶላታል። ፋኖነቱ በመላስ ሳይሆን በጓንዴ በክላሽን ነበር። መትረየስ መላሶች ሳይሆኑ ብሬንም ጎሪዮኖቭም ያንጣጡ ጀግኖች ነበሩ። ሞት ለፋሽስቶች ብሎ ያ ትውልድ ተጋፍጧቸዋል። ዛሬስ እዚህ ላይ ነው ትኩረታችን ጥያቄያችን ሊሆን የሚገባው። እኛስ ከትግሉ እንዴት ነን? ስለ ትግል እንቀባጥራለን ወይስ እንታገላለን? የታገለውን ትውልድ ታሪክና ጠለጥላለን ወይስ በተጨባጭ ትግል የበለጠና የደመቀ ታሪክ ልናስመሰግብ ቆርጠን ተነስተናል? ሰው ሆኖ መኖር መሞት ወይስ ከንቱ ሆኖ ከትቢያ መደባለቅ ነው ጥያቄው። ምሁርነን ይሉናል ዶክተር ፕሮፌሰር አገር ህዝብን ክደው ተብለው ከርሶ አደር ግምለግም ተቃቅፎ ሆዱን ሲያሽ በቁንጣን ለትሞት ነው ኢትዮጵያ በዘረኛ መንጋ እያስፈጀች ህዝቧን። ሐቀኛና ያወቅነውን ታሪክ በሚገባ ለማቅረብ ብዙ ጊዜ ብንጥርም አውቆ የተኛን ሰው ሆነው ያንኑ የገለማ ሐሰት የሚዘባርቁትን ማረም ባለመቻላችን እንደ ሞኝ ልቅሶ መልሶ ሐቁን ለማስረዳት መጣሩ ግዴታችን ሆኖ ይገኛል። ይህን ጽሑፍ ለመጻፍ ምን አነሳሳኝ ለሚለው ምላሽ ለመስጠት እየሞከርኩ ነው። ጊዜው የሐሳዌ መሲሆች፣ የአስመሳይ ታጋዮች፣ የነበርን መሰረት ዓይን አውጣ ቀጣፊዎች፣ የለየላቸው ባንዳዎችና ዘረኞች በመሆኑ ንትርኩ ጉንጭ አልፋ ሆኖ እንዲሁ በግፋቸው ሲወገዙ ህዝባችን ተሰደበ በሚል ሊለጉሙንም ይቸኩላሉ። ባንዳ አንጃ ከሃዲ መሆን የሚያሰድብ ቢሆንም ማንነታቸውን ገላጭ እንጂ ተራ የታባክ ስድብ አይደለም። ወደ አነሳሳኝ ልመለስና ባለፈው ሰሞን ስለ ትግሉ ያ ትውልድ ሰማዕትና ስለ ቀይ ሽብር ሰለባዎች የሚዘግበው መኮንን ተስፋዬ ስለ ዋለልኝ መኮንንና ማርታ መብራቱ ታሪካቸውን ባቀረበበት ወቅት ቃሪያ ነገሮችና ርዝራዦችም ቢሆኑ የተነገሩትን ይዘው አሊያም አድሃሪስ ራሳቸውን ደግፈው ተረባረቡበት። ከሁሉም የገረመኝ ግን እነዚህ ንጹህ ሰማዕት የሆኑ ኢትዮጵያውያንን የሻቢያ እና ጀብሃ ሎሌዎች አባሎች ሊሉ መነሳታቸው ነበር። ይህን በተመለከተ በዘመኑ ከነበሩት አንዱ የግራ ክንፍ ምሁር ጋር ወደ አገር ቤት ደውዬለት ስንወያይ፣ ብዙም አይግረምህ የዘንድሮ ማፈሪያዎች እድልና መድረክ ቢያገኙ ዘራይ ደረስና አብርሃ ደቦጭንም ሻቢያ ብለው ይከሳሉ። አይ ጊዜው አይገጥምም ብትላቸው ደግሞ ቢሆንም ብለውህ ነው የሚደርቁት ሲለኝ፣ ይህን ጽሑፍ ለመጻፍ ተነሳው እንጂ ዋለልኝን ለቀቅ ያን ትውልድ ለቀቅ ብዬ ከዚህ በፊት በዚህ ርዕስ የምለውን ብዬ ነበር። አለል ዘለልባዮች በዘመነ መንጋል ፎላቸዋል። የልንታና ማፈር እርም ሆኗል። መቅደድ መቀደድ ነግሶባቸዋል። ለብዙዎቹ ውሸት ላይ የተመሰረተ አገዛዝ የበላይነትን ሲያገኝ ዋሾው እንደሚፈላ በታሪክም የታየ ነው። ከአመታት በፊት ገጣሚውና ተንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገጥ ይችላልው ብሎ ያሻጋሪ አጣላይ አርክሶ አጣላ ከኑሮ ሊያለያይ ብሎ ነበር። የሚያውቁ ዝም ሲሉ አላዋቂዎች ይጮሃሉ እንዳይባል ግን ከዝምታችን መለያየት የግድ ነው። እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ። ዋለልኝ የነበረውን የጭቆና ሀቅ ፍርጥርት አድርጎ በደፍረት ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊክዱ የሚከጅሉና ምናልባትም ጽሑፉን አንብበው ያልገባቸው አሊያም ሳያነቡ በስማ በለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ አመታት አልፈዋል። ወያኔም ኢህአዴግ ብሎ ሊያወናብድ እንደቃጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም። ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ። ጀግኖች በወቅቱ ቀይ ዘብ እንባል ለነበር ነውና ለጋል ነው ክራከንፎች እንዲያውም ዋለልኝና ጥላውን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር። በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ። ያዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም። ፍጹም ኢትዮጵያዊ ነበርና ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም። ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን። ዋለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሀቅ ነው። ስናድግም ያየነው ነው። ለትግል እንቅፋትም እየሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ልናስወግደውና አንድነትን ልናጠናክር በሚል የተጋተርነው ጥያቄ ነው። የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪውን እንቅስቃሴም ይሃባም ያመጡት አልነበረም አይደለም። አይነቴ ጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል። ከሁሉም በላይ ግን እነ ዋለልኝ ባመኑበት ተሰልፈው ውድ ህይወታቸውን የሰጡ በመሆናቸው ማንም ቡከንና አንጎለ ሸንካላ ሊተቻቸው የሞራል ብቃት መቼም አይኖረውም። ዋለልኝ ከኢህአፓ መስራቾች አንዱ እንደመሆኑና ለምስረታው ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉዞ እሱንና ጸጋዬ ገብረ መድኅንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሜ እንደነበረው የምናውቅ ምስክሮች አለን። ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም። ወንድሟም ያፋ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም። አባቷም ያጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው። በሬ ወለደው ይሰቀጥታል። ያልቀበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት። ያሰት ዘመቻ በተለይም የሞር ተብዮች ዛር አዶ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በኢሃፓ ላይ መሆኑ አያስገርምም። ይህ ድርጅት ለሕዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም። የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ። ባንዳና ድርባዮች ሊወዱትም አይጠበቅ። ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጠላት ያሉት ከያኔው ነው። አንዳንዶች ድርጅቱ ገንጣዮችን ደገፈ፣ የኢትዮጵያን አንድነት አጠቃ ብለው ሲቀባጥሩ ብንሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደጠመዱት እንደተቃወሙት ይታወቃል። ኢሕአፓ ለሻቢያም ለጀብሃም ለሶማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም። ወያኔን ገና መገንጠልና ሕዝብ አብሮ መኖር አይችልም፣ አማራ ተራማጅ የለውም ሲል ጀምሮ ተቃውሞ ተገኘ እንጂ የናረጋዊ ግደይ ስብሐትና አባይ ፀሐይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በከክ ብሎ አላበራቸውም፣ አልደገፋቸውም። በጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢሕአፓዎች መሰዋታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታን አግኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ በሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ብጣቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን ዕውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለ ኢሕአፓ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂ ነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ ምሰው ተደብቀዋል። የሟቹ የነጋሶ ጊዳዳን ያህል እንኳ አሌ ሊሉ አልደፈሩም። ስለዚህም ባያሌው ስለ ኢሕአፓ የሚጽፉት ያውም ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናልፍ ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራች ነን ይሉናል፣ ያውም ሊቀመንበር። ምሁር ነን ይሉናል፣ ያውም ዶክተር ፕሮፌሰር። ወማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው። ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም። አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጥሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም በጊዜው። አንድ የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቅደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር፣ አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃ መሪ በተማሪ ማህበር ሳለን ኢሕአፓን ለመመስረት ስንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣነውና ወደ ድርጅት መስረታ የተሰማራነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼው ማላውቅ ንግግርም አልነበረን። በአዲስ አበባ የተማርነው በቀደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም ተማሪ ሆነን ያፋ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ያፋን ስንመሰርትም ስሙ ያፋ አልነበረም። ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በክብር ሲቀበሩ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው ይሉኝታ ባጡትም በሰፊው ተወግዘው። የኢህአፓን የምስረታ ሂደት ከዚህ ቀደም ላቀርብ የሞከርኩ ቢሆንም ተሳሳችሁና ተራኪው ስለበዛ እንደገና ማቅረብ እገደዳለሁ። ላንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ። በቅድሚያ ግን መስራች ማለት ምን ማለት ነው? የድርጅቱን ሐሳብ ጠንስሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት? በሁለተኛውም ስሌት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም። በዚህም በዚያም በሂደቱ አልነበሩም። የኢህአፓንም ሰራዊት ኢህአሰን የመሰረተው ኢህአፓ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም። ድርጅት ያስፈልጋል፣ ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች የአብዛኞቹ ነበር ማለት ይቻላል። ይህን ሐሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበርን። ዛሬ እኔ በትግሉ መስክ ስገኝ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ። ሶስተኛው ከድርጅቱ ከዓመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከትሟል። አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል። በትጥቅ ትግል ሂደት ስላመን ውጭ አገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ሕዝብ ትግል ዓለም አቀፋዊ እይታን ይስብ ዘንድ አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት። ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ። እስር የነበረው ብርሃነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ። አብረን እንውጣ ብለናቸው በልዩ ልዩ ምክንያት እንቢ ያሉት ለምሳሌ ሟቹ መስፍን አራያ ሳያጋልጡንም በሕዝብ ትግል ቆይተው ዛሬ አልፈዋል። የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው። በዚህ ዝግጅት ማንም ሌላ የተካፈለ አልነበረም። መስራች ነን ባዮች ቶሽ አደብግዙ። በርጩማ ተቀማጭ መች ብቅልን ያወርዳል? ከትግል ሜዳ ርቆስ ፋኖ እንዴት ይኮናል? ውርደት የለመደስ መች ክብርን ይለብሳል? ሞትን የፈራስ ሰው መች ሕይወት ያገኛል? መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። ይቀጥላል።
ሁሉ ልብ ሲከፈት የሞላው ጥቃሻ ኮረኮንቹ ፍቅር ይንከርካሉ ሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልማሳዳይ ትውልድ በገፍ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ ጥር ሆኖ የሽቶ ፋብሪካ ቄራ መሃል ገብቶ ሊማልሞ ልቦች ባገር ሁሉ ፈልተው መሪ ኮከብ ሳይቀር ከሰማይ አውርደው ከብርሃን ንክኪ ያለውን አውድመው ተንፋቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ላዝማሽ ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ መናኛው ተወልዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገን ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ንብ የሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራወዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት ሰብእና ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደ ፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍራት ቢያስውጠኝ ምንኛ በተቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ብትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰብ ይሰራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወቴ አለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ አቅ ሽፍታ ሆና ገብታ ምድረ በዳ ቤቴ አላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን እየፈራ አያግኘኝ አለች ለጉልበተኛማ ጠበቃው ብዙ ነው ለባለ ስልጣኑ ደጋፊው አሸን ነው ሀቅ ገብታ ኖራ ከጎስቃሎች ጎራ የሚሰማት አጣች ብትጮ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማጤዛቸው ራብን የረሳ ጥሜት የዘነጋ ቅማድን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ለአገር አብቁኝ አለ የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከ መቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግታዋ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥጥካለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ አይኔን ጨፍኝ ሁሉ ታየኝ ከጓጉል ህልሜ እውነት መሰለኝ። ይራፈረብን በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከምላስ ለጥፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ቶቶ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ።